የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይልሳት
ከዋሽንግተን ዲሲ በቀጥታ የሚተላለፈው
የዛሬ አርብ ሰኔ 14 2011 ዓመተ ምህረት ፕሮግራማችን ጀመረ።
ከሶስት ዓመት በፊት ከነበረችው ኢትዮጵያ የዛሬዋ ተስፋ ሰጪ መሆኗ ተነገረ።
When I arrived, the main mood that I got was frustrated that there weren't opportunities for change. There is now an opportunity.
እኔ እዚህ በመጣሁ ጊዜ አብዛኛው የታዘብኩት ተስፋ የመቁረጥ መንፈስ ነበር። ለለውጥ እድሎች አልነበሩም። አሁን ግን ሁሉንም ችግር ለመፍታት እድል አለ። ነገር ግን ለውጥ ከፈተናዎች ጋር ሊመጣ ይችላል። ይህ የሚጠበቅ ነው።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔትን ድምጽ ነው የሰማነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ከወቅታዊ ርዕሰ ጉዳዮች በተጨማሪ ከምሽቱ የዓለም ዜናችን መካከል
የትግራይ ክልል መንግስት ለ2004 የህግ ታራሚዎች በይቅርታ እንዲፈቱ ውሳኔ ሰጥቷል። ኤርትራ ውስጥ በአብያተ ክርስቲያናት ላይ የሚወሰደው የሰሞኑ እርምጃ አሳስቦኛል አሉ የዚያችን ሀገር የሰብአዊ መብት ጉዳይ የሚከታተሉ የተባበሩት መንግስታት ድርጅት ልዩ ተጠሪ። ሆርሙስ ሰርጥ ላይ የዩናይትድ ስቴትስ ድሮን ተመቶ ከወደቀ በኋላ ኢራን ኢላማዎች ላይ የአጸፋ ጥቃት እንዲካሄድ አዘው ጥቂት ደቂቃ ሲቀር እንደሰረዙት ፕሬዚዳንት ትራምፕ ተናገሩ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዛሬ በሁለተኛው አጋማሽ እሰጥ አገባ ወቅታዊ ፕሮግራም ወይም መደበኛ ፕሮግራም፣ ሌሎች ደግሞ ወቅታዊ ርዕሰ ጉዳዮችም ይቀርቡበታል።
ሰላም አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና
እኔም አዲሱ አበበ። ንጉሱ ታምሬ ፕሮግራሙን ይመራል።
አሁን የምሽቱ የዓለም ዜና።
ቀደም ሲል ቆንጅት እንዳሰማችን የትግራይ ክልላዊ መንግስት 2004 የህግ ታራሚዎችን በይቅርታ ፈቷል። የሰማዕታት ቀንን ምክንያት በማድረግ ይቅርታ ከተደረገላቸው ታራሚዎች መካከል 13ቱ ኤርትራውያን መሆናቸውን የክልሉ ጸጥታና አስተዳደር ቢሮ አስታውቋል። ሙልጌታ ጽብሃ ዘገባ አልኳል። በኋላ ላይ ነው የሚቀርበው ይሄ ይለኛል ንጉሱ። እሺ፣ ወደሚቀጥለው ዜና እንለፍ ቆንጅት።
እሺ፣ ኤርትራ ውስጥ በቅርቡ የተወሰዱትን የካቶሊክ ቤተ ክርስቲያን እንቅስቃሴዎች የመገደብ እርምጃዎችና የኦርቶዶክስና የሌሎችም አብያተ ክርስቲያናት አባላትና መነኮሳትን በዘፈቀደ መታሰራቸው እጅጉን ያሳሰባቸው መሆኑን የዚያችን ሀገር የሰብአዊ መብት ይዞታ የሚከታተሉት የተባበሩት መንግስታት ድርጅት ልዩ መርማሪ አስታውቀዋል። ልዩ ራፖርተሯ ዳንኤላ ክራቬትስ የክልሉ የሰላምና የመረጋጋት ድባብ የተሻሻለ ቢሆንም እነዚህ አድራጎቶች የሚያሳዩት ኤርትራ ውስጥ ያለው የሰብአዊ መብት ይዞታ አለመለወጡን ነው ብለዋል። አክለውም ኤርትራ የሰብአዊ መብቶች ምክር ቤት አባልነቷን በተመለከተ ያሉባትን ዓለም አቀፍ ግዴታዎች በማክበር የሃይማኖት ተቋማት በነጻነት እንዲቀሳቀሱ እንድትፈቅድ፣ የመላ ሕዝቧንም መብቶችና ሃይማኖቶች እንድታከብር አሳስባለሁ ብለዋል። በካቶሊክ ቤተ ክርስቲያን የሚካሄዱ የጤና ማዕከሎች ባለፈው ሳምንት በኤርትራ መንግስት ባለስልጣናት ትዕዛዝ መወረሳቸውን መረጃ ደርሶናል ያሉት የተባበሩት መንግስታት ድርጅቷ ልዩ መርማሪ መግለጫ አንዳንድ ማዕከሎች በወታደር ሲጠበቁና ታካሚዎች ውጡ ተብለው ሲታዘዙ እንዲሁም ሰራተኞችን እንዳስፈራሯቸው መረጃው ደርሶናል ብለዋል። የጤና ማዕከላቱ መወረስ በተለይ አገልግሎቱን ሲያገኝ የቆየውን የገጠሩን ነዋሪ የሚጎዳ ነው ብለዋል አያይዘው።
አድማጮች፣ ቀደም ሲል በመግቢያ ያነበብኩት ዜና ዘገባው ደርሶናል። የትግራይ ክልላዊ መንግስት በይቅርታ የፈታቸውን እስረኞች የሚመለከት የሙሉጌታ ጽብሃ ዘገባ ነው።
ትናንት የክልሉ ካቢኔ ባካሄደው ስብሰባ የህግ ታራሚዎች በማረሚያ ቤት በሚቆዩበት ጊዜ በፈጸሙት ወንጀል ተጸጽተው ህዝብን ለመካስ ዝግጁ ከሆኑ በይቅርታ እንዲፈቱ መወሰኑን ነው የትግራይ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩ በሰጡት መግለጫ የተናገሩት። ነገ ሰኔ 15 2011 ዓ.ም የሚዘከረው 31ኛ የትግራይ ሰማዕታት ቀን ምክንያት በማድረግ በይቅርታ እንዲፈቱ ከተወሰነላቸው እስረኞች 83% በላይ ከ35 ዓመት በታች ዕድሜ የሚገኙ ወጣቶች በመሆናቸው የነሱን አቅም ለልማት መጠቀም ግምት ውስጥ ያስገባ እንደሆነም ሐላፊው ገልጸዋል። ከሚፈቱት 2004 እስረኞች 13ቱ ኤርትራውያን እንደሆኑም ተናግሯል።
56 እንደቃነስ ይዘርከው
56 ሴቶች የሚገኙበት የ2352 ታራሚዎች ነው ይቅርታ እንዲደረግላቸው ያመለከቱት። ከነዚህም የይቅርታ መመሪያ የሚያሟሉ 55 ሴቶች የተካተቱበት 2004 ታራሚዎች በይቅርታ እንዲፈቱ የትግራይ ክልል ካቢኔ ትናንት የወሰነው። ከነዚህም 13ቱ ኤርትራውያን ናቸው። እነሱም እንደ ሁሉም ታራሚ በይቅርታ መመሪያ ተካቷል ነው ያሉት። የተፈቱት ኤርትራውያን በምን ወንጀል እንደታሰሩ ጠየቀናቸው። እንደማንኛውም ሰው የክልሉን ህግ የተላለፉ ናቸው ያሉት አቶ ተኬ የተጀመረውን የሰላም ሂደት ማጠናከር ግምት ውስጥ በማስገባትም በይቅርታ እንዲፈቱ መወሰኑ ተናግሯል። ይህ በእንዲህ እንዳለ የአረና ትግራይ ፓርቲ አባላቶቹ በፖለቲካ ምክንያት ታስረው እስካሁን እንዳልተፈቱ ይገልጻል። በዚህ የይቅርታ ሂደት ተካቷል ወይ ስንል ላቀረብነው ጥያቄ እኛ ወንጀል ሰርቶ የታሰረ እንጂ በፖለቲካ አቋሙ የታሰረ እስረኛ የለንም። የይቅርታ ሂደቱም ፖለቲካ ሳይሆን የታየው በማረሚያ ቤት ቆይታ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ እናመሰግናለን። አስተማማኝ መጪ ጊዜን ለማረጋገጥና የተሻለ ፍትሐዊነት ያለበትን ህብረተሰብ ለመፍጠር ዓለም ከዚህ ቀደም ታይተው የማይታወቁ ለውጦችን ማምጣት እንደሚጠበቅበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ አሳሰቡ። ዋና ጸሐፊው ዛሬ በተካሄደው የዓለም የሥራ ድርጅት ጉባኤ ላይ ያደረጉት ንግግር የተከታተለችው ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሰሎሞን አባቴ ያቀርባል።
አንጋፋው የኖቤል የሰላም ተሸላሚው የዓለም የሥራ ድርጅት ILO መቶ ዓመቱን ደፈነና የተባበሩት መንግሥታት ድርጅት ዋና ጸሐፊ እንኳን አደረሳችሁ አሉ። ከILO የስኬት ዝርዝር እየጠቀሱም የሥራ ደረጃዎችን መደንገጉን እና በሚሊዮኖች ለሚቆጠሩ ሰዎች የሥራ ጥራትና ደህንነት ይዞታን ማሻሻል ማስቻሉን አንቶኒዮ ጉቴሬሽ አስታውቀዋል። ይሁን እንጂ አሉ ጉቴሬሽ፣ ድርጅቱ በመጪዎቹ መቶ ዓመታት የሚጋፈጣቸው ፈተናዎች ካለፉቱ ይበልጥ የከበደ ይሆናሉ።
As we look ahead, we know new technologies, especially artificial intelligence.
አሻግረን ስንመለከት አዲሱ ቴክኖሎጂ በተለይ ሰው ሰራሹ አእምሮ ሥራዎችን ያለ ጥርጥር መጠነ ሰፊ በሆነ ሁኔታ ያጠፋል። ግዙፍ ቁጥር ያላቸው አዳዲስ ሥራዎችም ይፈጠራሉ። በእርግጥ አሁን ላይ ሆነን የመጪውን ጊዜ ተጽዕኖ መተንበይ ቢከብደንም እጅግ የበዙ አዳዲስና የተለያዩ ክህሎቶች የማስፈለጋቸው ነገር ግን የሚያነጋግር አይሆንም።
ከመጪዎቹ ሁኔታዎች ጋር በቅርበትና በጥሩ ትውውቅ መዝለቅ እንድንችል መንግስታት በሰዎች ሙሉ የዕድሜ ዘመን ተከታታይነት ባለው ትምህርት ላይ ነዋይና ጊዜ ማፍሰስ አለባቸው ብለዋል ዋና ጸሐፊው። የሰዎች ደህንነት የሁሉም የምጣኔ ሀብትና ማኅበራዊ ፖሊሲዎች ማዕከል እንዲሆን ጉቴሬሽ ሲያሳስቡ፣ ጥሩ ሕይወት ለመኖር የሚያስችል ለረዥም ዓመታት የሚዘልቅ የተረጋጋ ገቢ የሚያስገኙ ሥራዎችን መፍጠር አንዱ መሆኑን ተናግረዋል። በተጨማሪም የአየር ንብረት ለውጥ ጉዳይ እጅግ አንገብጋቢና አጣዳፊው የሰው ልጅ ስጋት መሆኑን ጠቁመው ከሰው ልጅ የመፍትሄ እርምጃዎች እጅግ በፈጠነ ሁኔታ እየተበላሸ ያለው የተፈጥሮ አካባቢ አዝማሚያ ለሁከት፣ ለመተካከል መጓደልና ለድህነት መበርታትና መስፋት ከዋና ሰበቦች መካከል እንደሚሆን ተናግረዋል። አረንጓዴ ንግድና እንቅስቃሴ እጅግ የበዙ ንጹሕና አስተማማኝ ሥራዎችንም እንደሚፈጥር ዋና ጸሐፊ አንቶኒዮ ጉቴሬሽ መክረዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሆርሙዝ ሰርጥ ላይ የዩናይትድ ስቴትስ ያለ አብራሪ ተጓዥ አውሮፕላን ድሮን ተመቶ መውደቁን ተከትሎ ኢራን ውስጥ ሶስት ኢላማዎችን ደብድበን ለመበቀል ተሰናድተን በመጨረሻ ደቂቃ ለኢራን ሕዝብ ሕይወት ስንል ትተነዋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ ይህን ዛሬ አርብ ይፋ ያደረጉት ፕሬዚደንቱ የሚሳይልና የራዳር ጣቢያዎችን በመሳሰሉ የተወሰኑ ኢላማዎች ላይ ጥቃት እንዲካሄድ ካዘዙ በኋላ ባልታወቀ ምክንያት ሰርዘውታል የሚል ዘገባ ዘኒውዮርክ ታይምስ ጋዜጣ ማውጣቱን ተከትሎ ነው። ትናንት ማታ ሶስት ኢላማዎችን ልንደበድብ ከተሰናዳን በኋላ ምን ያህል ሰው ይሞታል ብዬ ጠየቅኩ። አንደኛው ጀኔራል 150 ሰው ጌታዬ ሲለኝ ድብደባው ሊካሄድ 10 ደቂቃ ሲቀረው አስቆምኩት ነው ያሉት ፕሬዝዳንቱ በትዊተር ሲገልጹ። የሚያጣድፈን ምክንያትም የለም፣ የጦር ኃይላችን እንደገና በደንብ ተገንብቷል፣ ዝግጁ ነን ሲሉም ፕሬዝዳንቱ አክለዋል። ውሳኔያቸው በዋይት ሃውስ እና በመከላከያ ሚኒስቴር ስምምነት የተወሰደ እንደሆነም ነው ዜናው የገለጸው። የፕሬዝዳንቱ እርምጃ ሁለቱንም ወገኖች ከተፋጠጡበት በአብዛኛው የመካከለኛው ምስራቅ አካባቢ ሊቀጣጠል ከሚችል ግጭት አፋፍ የመለሰ ተደርጎ ታይቷል። ሳውዲ አረቢያና ኩባ ህገወጥ የሰው ዝውውርን የመዋጋት ኃላፊነታቸውን ያልተወጡ ሀገሮችን በሚዘረዝረው የዩናይትድ ስቴትስ መዝገብ ገብተዋል። ጉዳዩ ሀገሮቹን ይበልጥ ለማዕቀብ ያጋልጣቸዋል ነው የተባለው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው ዓመታዊ መግለጫ የዩናይትድ ስቴትስ ሸሪክ የሆነችው ሳውዲ የውጭ ሀገር ሰራተኞችን በተመለከተ አያያዟ የወነጀላ ሲሆን ኩባን ደግሞ ወደ ውጭ ሀገሮች ሐኪሞችን በምትልክበት መርሃ ግብሯ አማካይነት ህገወጥ የሰው ዝውውር ታካሂዳለች ሲል አውግዟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ህገወጥ የሰው ዝውውርን መታገላችንን እንቀጥላለን ሲሉ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዜና የጀመረው ፕሮግራማችን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አንድ የፕሮግራም ማሳሰቢያ እናቀርብና ወደ ተቀሩት ፕሮግራሞቻችን እናልፋለን።
ይቅርታ የሚያደርግ ሩህሩህ የሆነ ኮምፓሽነት የሆነ ፍሬንድሊ የሆነ የምለው ነገር ጥሩ ባህሪያት ቢሆኑም እነዛ ባህሪያት ኢሚዲየትሊ ዜጎች በህግ ተጠያቂ ከመሆን ምነት እንደምደረግላቸው የምለውን ነገር ነው ማጣላቸው። ስለዚህ ያ ሞቲቬት ያደርጋቸዋል። አንዳንዶቹ ስርዓት አልበኛ ለመሆን ለፈለጉ ሰዎች ስራዬ ብሎ ማለት ኤክስኪውዝ ለሚፈልጉትም በር ተከፈተላቸው።
ብይ ጠቅላይ ሚኒስትር ከመሆናቸው በፊት በጣም ጨለማ የሆነ ሁኔታ ነው የማስታውሰው። ድርጅታዊ ምዝበራ ይካሄድ ነበር። ዜጎች እንደ ልባቸው ለመንቀሳቀስ ለመናገር አይችሉም ነበር። የሰብአዊ መብቶች ታፍነው ነበር። ስለዚህ ለውጥ እኔ ሽርሽር አይመስለኝም።
የቀደሙት ዶክተር ተድላ ወልደ ዮሐንስ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር አክሎክ ቢራራ ናቸው።
ሁለቱ ተከራካሪዎች በዛሬው ሰጣ ገባ ፕሮግራማችን ይሟገታሉ። በሁለተኛው አጋማሽ ጠብቋቸው።
አሁን አብይ ርዕስ
የዛሬዋ ኢትዮጵያ ከጥቂት ዓመታት በፊት ከነበረችው የበለጠ ተስፋ ያላት ነች ሲሉ ተሰናባቹ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ተናገሩ። ይቻላሉ ብዬ ያላልኳቸውን ነገሮችም አከናውናለች ብለዋል። በኢትዮጵያ እየተካሄደ ያለው ሽግግርም እንደሚሳካ ነው ሚስተር ባርኔት የተናገሩት። እስክንድር ፍሬው ተሰናባቹን ቃል አቀባይ አነጋግሮ የሚከተለውን ዘገባ አስተላልፏል።
ባለፉት 3 ዓመታት በኢትዮጵያ የሆነውን ክፉ ደጉን አይተዋል ተሰናባቹ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት። ከተቃውሞ እንቅስቃሴዎች እስካሁኑ የለውጥ ወቅት የሀገራቸውን አቋም ፖሊሲዋን ሲገልጹም ቆይተዋል። ከለውጡ በፊት የነበረውን የአስቸኳይ ጊዜ አዋጅ በመቃወም ኤምባሲው ያወጣው መግለጫ የዚያን ጊዜውን የኢትዮጵያ መንግስት ማስቆጣቱ ለምሳሌ የቅርብ ጊዜ ትዝታ ነው። በአዲስ አበባ የሚገኙትን የአሜሪካ አምባሳደር እስከማስጠራት የሄደው የዚያን ጊዜው መንግስት አምባሳደሩ መግለጫው ስህተት መሆኑን አምነዋል የሚል መረጃም ለአንድ ያገር ውስጥ ጋዜጣ ሹልኮ ነበር። የዚያን ጋዜጣ ዘገባ የተሳሳተ ሲሉ የተናገሩት መግለጫችን አይቀየርም አቋማችንም ተመሳሳይ ነው ያሉት ታዲያ እኚህ ቃል አቀባይ ነበሩ። ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የሥራ ጊዜያቸውን ያጠናቀቁትና ትናንት በአዲስ አበባው የአሜሪካ ኤምባሲ ሽኝት የተደረገላቸው ኒኮላስ ባርኔት በኢትዮጵያ ያለውን መልካም የፖለቲካ ጅምር አድንቀዋል። በዚህ መልካም ጅምር መሃል በመሄዳቸው የተሰማቸውን ስሜትም አጋርተዋል።
Of course I'm looking forward to going home and seeing family for a bit, but it's going to be very hard to walk away, particularly at this moment.
በርግጥ ወደ ሀገር የተመለሼ ቤተሰቤን ማየት ፈልጋለሁ። ነገር ግን በኢትዮጵያ በርካታ ድሎችና ተስፋዎች ባሉበት በዚህ ወቅት ጥሎ መሄድ አስቸጋሪ ነው። እዚህ በቆየሁባቸው አመታት የተካሄደው ለውጥ አስደናቂ ነው። ያንን መከታተል ተገቢ ይመስለኛል።
That Ethiopia has done things that I certainly didn't think were possible when I arrived. There's certainly a long way to go, and that's part of why it's hard to leave, because I believe
በመጣሁ ጊዜ ኢትዮጵያ በርግጠኛነት ይቻላሉ ብዬ ያልገመትኳቸውን ለውጦች አካሂዳለች። ጥሎ መሄድን አስቸጋሪ ከሚያደርጉት ነገሮችም አንዱ ይሄው ነው። ምክንያቱም ይህ የሽግግር ጊዜ ሊሳካ እንደሚችል አምናለሁ። ኢትዮጵያ ሁሉንም ያሳተፈ ዴሞክራሲ እንደምትገነባ፣ ሰፊ የምጣኔ ሀብት ብልጽግናና መረጋጋት እንደምታሰፍን አምናለሁ። በእርግጥ ቀላል እንዳልሆነ አውቃለሁ። ለዩናይትድ ስቴትስም ቢሆን እንኳ ቀላል አይደለም። ሁሌም ለለውጥ እንደተጋነን በዚህ ለውጥ ኢትዮጵያ የምትደርስበትን ለማየት ጓጓለሁ። ለጊዜው የዚህ ለውጥ አካል ባለመሆን ያዝናለሁ።
When I arrived, the main mood that I got was frustrated, that there weren't opportunities for change. There is now an opportunity to change everything.
እኔ እዚህ በመጣሁ ጊዜ የታዘብኩት በአብዛኛው ተስፋ የመቁረጥ መንፈስ ነበር። ለለውጥ እድሎች አልነበሩም። አሁን ግን ሁሉንም ችግር ለመፍታት እድል አለ። የዛሬዋ ኢትዮጵያ ከትናንትናዋ ይልቅ የበለጠ ተስፋ ያላት ናት። ይህ ግን ያለ ፈተናዎች አይደለም። ነገር ግን ለውጥ ከፈተናዎች ጋር ሊመጣ ይችላል። ይህ የሚጠበቅ ነው። የለውጡ ሂደት ያለመጠናቀቁን በመገንዘብ እየተሰራ ያለ ሥራ ያለ ይመስለኛል። ስለ ለውጥ የሚደረግ ውይይት ከሁሉም አቅጣጫ መቀጠል አለበት። ዩናይትድ ስቴትስ ለውጡ እንዲቀጥል በሁሉም መልኩ ለመርዳት፣ ኢትዮጵያ ችግሮቿን እንድትወጣ ለማገዝ ፈቃደኛ ናት። ዴሞክራሲ ማለት ደግሞ ተቋማትን ዘርግቶ ችግሮችን ለመፍታት መስራት እንጂ ያለቀ የተዘጋጀ የተጠናቀቀ ሥርዓት ለሕዝብ ማቅረብ አይደለም። ዋናው ጥያቄ ኢትዮጵያውያን ይህንን ዕድል እንዴት ይጠቀሙበታል የሚለው ነው።
በኢትዮጵያ ቆይታቸው ወደ በርካታ አካባቢዎች መንቀሳቀሳቸውን የገለጹት ኒኮላስ ባርኔት ከምግቡ ጋር ጭምር መላመዳቸውን ያስረዳሉ። ትናንት በተካሄደው የሽኝት ሥነ ሥርዓት በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሕግ እስክንድርን አመሰግናለሁ። በሕግ ከተፈቀደላቸው ሌላ በአዲስ አበባ ከተማ ውስጥ ማንኛውም የሞተር ብስክሌት እንዳይንቀሳቀስ የተደነገገ መሆኑን የአዲስ አበባ አስተዳደር አስታወቀ። ከባድ የጭነት መኪኖችም በቀን በከተማ ውስጥ እንዳይንቀሳቀሱ እግድ የጣለ መመሪያ አውጥቷል። መለስካቸው አማሃ ነው ዘገባውን ይላከው።
አስተዳደሩ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ መግለጫውን የሰጡት በምክትል ከንቲባ ማዕረግ የኢኮኖሚ ዘርፍ አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ እንዳብራሩት ጋዜጣዊ መግለጫው ያስፈለገው ከአንድ ቀን በፊት የከተማዋ ከንቲባ ታከለ ኡማ የሰጡትን መግለጫ ለማብራራት ነው። አስተዳደሩ የመንገድ ትራንስፖርትን በተመለከተ ሁለት በጥናት ላይ የተመሠረቱ መመሪያዎችን እንዳወጣ አስረድተዋል። በተለይም የትራፊክ ፍሰትን ይበልጥ ለማቀላጠፍና የተጓዦቹን ደህንነት ለማስጠበቅ ሲባል እነዚህ መመሪያዎች እንደወጡ ተናግረዋል። ዶክተር ሰለሞን እንዳስረዱት ከሆነ የከተማዋን የትራፊክ ፍሰት በእጅጉ ካደናቀፉት ምክንያቶች መካከል በየጊዜው ቁጥራቸው ከፍ ያለው ሞተር ቢስክሌቶች እንቅስቃሴ ችግር ስለፈጠረ ይህን በሕጋዊ መንገድ ለመፍታት ነው።
ይሄ ሙሉ በሙሉ አጠቃላይ የሞተር ቢስክሌትን እንቅስቃሴ የሚገድብ ባይሆንም ግን አጠቃላይ እንቅስቃሴውን ወደ ስርዓት ማስገባት የሚችል መመሪያ ነው ማለት ነው። ከዛ አንጻር ይሄ መመሪያ ዋናው ተፈጻሚነት ወሰኑ በዚህ በአዲስ አበባ ከተማ ውስጥ በየትኛው መንገድ አዲስ አበባን አረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት ኋላ ከምዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። ሙሉ በሙሉ የተከለከለ ይሆናል ማለት ነው። ስለዚህ በሚቀመጠው አሰራር መሰረት ማንም ሰው ፍቃዱን አግኝቶ የሚንቀሳቀስበት አግባብ ይኖራል ማለት ነው።
ምክትል ከንቲባው በልዩ ሁኔታ ሞተር ብስክሌቶች በከተማዋ ለማሽከርከር የሚችሉትንም ዘርዝረዋል።
ስለዚህ ከዛ አንጻር በልዩ ሁኔታ ፍቃድ የተሰጣቸው የመከላከያ፣ የሀገር መከላከያ፣ የጸጥታ አካላት በሕግ መሰረት ድንገተኛ ተብለው የሚደነገጉ ተሽከርካሪዎች እና የከተማ አስተዳደሩ የትራንስፖርት ተቆጣጣሪዎች እና መሰል የሆኑት የሞተር ብስክሌቶች በአዲስ አበባ ማሽከርከር ይችላሉ። እነዚህም በሚያሽከረክሩበት ሰዓት ተቋማቸው ሊገልጽ የሚችል ብራንድ ወይንም ሎጎ በሞተር ባይኩ በልዩ ቀለም ተቀምጦ ሲታይ፣ ሁለተኛም ያንን ተቋም መግለጽ የሚችል ዩኒፎርም ለብሰው መንቀሳቀስ ይችሉ ብቻ።
ዶክተር ሰለሞን አክለውም እንደ ፖስታ ቤት፣ ኤምባሲዎችና የመሳሰሉት ተቋማትም ኃላፊነት ወስደውና ተገቢውን ሁሉ ከሚመለከተው አካል አሟልተው ሞተር ብስክሌቶችን ለማንቀሳቀስ እንደሚፈቀድላቸው ገልጸዋል። ከትናንት በስቲያ በአቶ ታከለ ኡማ የተሰጠውን መግለጫ ተከትሎ ከአንዳንድ ወገኖች እየተሰማ ላለው ቅሬታም ተገቢ መፍትሄ እንደሚበጅለት ዶክተር ሰለሞን ፍንጭ ሰጥተዋል።
በተለይ በኢኮኖሚያችን ውስጥ በተለያየ መንገድ በዚህ ሞተር ስኬትን በመጠቀም ብዙ የስራ ዕድል በመፍጠር የሚጠቀሙ ወጣቶች እንዳሉ እንገነዘባለን። ለተለያየ ስራም ለማፋጠን የሚጠቀሙ አካላት እንዳሉ ይታወቃል። ስለዚህ ለነዚህ ማሰራር ማበጀት አስፈላጊ ነው የሚሆነው። ስለዚህ ድርጅት ያላቸው አካላት የግድ ፖስታ ቤት መሆን የለበትም፣ የግድ እቃ የሚያመላልስ ተቋም መሆን የለበትም። ድርጅት ካለው እንደዛው ለድርጅቱ የሚገልጽ ሎጎ ብራንድ እስካስቀመጠ ድረስ፣ ድርጅቱ የሚገልጽ ዩኒፎርም ተጠቅመው መስራት የሚችል ከሆነ ድረስ ይህንን ፍቃድ ለነሱም ለድርጅቶቹም የሚፈቅድ ይሆናል። በማህበርም በምንም ተደራጅተው ድርጅት መስርተው ሊንቀሳቀሱ የሚችሉ ልዩ አሰራር እየተዘጋጀ ይገኛል።
ሁለተኛው መመሪያ የከባድ የጭነት መኪናዎችን እንቅስቃሴ በተሻለና ተቃሚ በሆነ መልኩ ለማከናወን የተዘጋጀ እንደሆነ ኃላፊው አስረድተዋል። በተለይም በቀን በትራፊክ የምትጨናነቀው አዲስ አበባ ከተማ ማታ ከሁለት ሰዓት በኋላ ከሚታይባት ጭርታ እንደሚያላቅቃትና እንደ ማንኛውም ትልቅ ከተማ 24 ሰዓታት ሕይወት ያላት ከተማ እንድትሆን እንደሚያደርጋት ጠቁመዋል። መመሪያው የኢኮኖሚ ትርፍ ሊኖረው እንደሚችልም ገልጸዋል። ቀን ቀን የሚታየው ከባድ የጭነት መኪኖች እንቅስቃሴ በትራፊክ ፍሰቱ ላይ የሚያሳድረውን አሉታዊ ተጽዕኖ ከዘረዘሩ በኋላ ይህን ችግር ለመፍታት የአዲሱ መመሪያ ዘዴ ወይንም ክልከላ በሚከተለው መንገድ ገልጸዋል።
ማንኛውም ከባድ የጭነት ተሽከርካሪ ከጠዋቱ 12 ተኩል ጀምሮ እስከ ማታ 2 ሰዓት አዲስ አበባ ውስጥ መንቀሳቀስ አይችልም። በየትኛውም ዋና ዋና ጎዳናዎችም መቆም አይችልም። መጫንም ማውረድ አይችልም። እንቅስቃሴ የሚለካው መኪናው ሞተሩ አንስቶ መንቀሳቀስ ብቻ ሳይሆን የሚፈልገው እቃ መጫን ማውረድ አንዱ የእንቅስቃሴው አካል ነው። ስለዚህ በየትኛውም ሰዓት በዚህ ከ12 ተኩል ጠዋት እስከ ማታው 2 ሰዓት ድረስ አይቻልም። ከ2 ሰዓት ማታ እና ለሊት እስከ ጠዋት 12 ተኩል ብቻ መንቀሳቀስ ነው የሚችሉት። ይህ ሙሉ በሙሉ ለከባድ ተሽከርካሪዎች ከ3.5 ቶን በላይ ወይ ከ35 ኩንታል በላይ የሆኑት የሚከለክል ይሆናል። ቀላል የምንላቸው የጭነት ተሽከርካሪዎች ከ2.5 እስከ 3.5 እነዚህ አነስ ያሉ ትንሽ አይሱዞች አሉ እንድታውቋቸው፣ አነስ ያሉ 2.5 ከፒካፕ ትንሽ ከፍ ያሉ እነዛ ማለት ነው 2.5 ቶን የምንላቸው። እነዛም እስከ ጠዋቱ 4 ሰዓት እስከ ከሰዓት 10 ሰዓት ብቻ በቀን ይፈቀድላቸው እንጂ በጠዋቱ ፒክ አወር ከ12 ተኩል እስከ 4 ሰዓት ድረስ ከሰዓቱም ከ10 ሰዓት እስከ ማታ 2 ሰዓት ድረስ እነዚህ ተሽከርካሪዎች እነዚህ ከፒካፕ ከፍ ያሉ ከአይሱዝ አነስ ያሉ ያሉት አይፈቀድላቸውም በዛን ሰዓት ውስጥ ማለት ነው። ስለዚህ በፒካፕ መሰል እንቅስቃሴዎች እቃዎች ሊመላለሱ ይችላሉ። ዳቦ፣ አትክልት የመሳሰሉ ሊንቀሳቀሱ የማሰራጨት ስራዎች ሊሰሩ ይችላሉ ማለት ነው። ትላልቅ የሆኑት ግን ሙሉ በሙሉ ከተማው ላይ እንዳይንቀሳቀሱ የሚገድብ ይሆናል።
እነዚህ መመሪያዎች ከሰኔ 30 ቀን 2011 ዓ.ም ጀምሮ ተግባራዊ እንደሚሆኑም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በኦሮሚያ ክልል ጉጂ ዞን ጽህፈት ቤቶቹ እየተዘጉና አባላቱ ላይም የመንግስት ባለስልጣናት እንግልት እያደረሱባቸው መሆኑን የኦሮሞ ፌዴራላዊ ኮንግረስ አመለከተ። የአካባቢው የመንግስት ባለስልጣናት በበኩላቸው ጽህፈት ቤቶቹ የተዘጉት ከህጋዊ አሰራር ውጪ ስለሆኑ ነው ይላሉ። ሙክታር ጀማል ዝርዝሩን ይዟል።
የኦሮሞ ፌዴራላዊ ኮንግረስ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ እንደተናገሩት የምዕራብ ጉጂ ዞን አባላትና ተወካዮቻቸው በአካባቢው የመንግሥት አመራሮች ወከባ እየደረሰባቸው ነው ብለዋል። በቅርቡ በዞኑ ገላና ወረዳ ደረሰ ስለተባለው ችግር አቶ ጥሩነ ይናገራሉ።
ጉጂ ሊጣ ኬሳ ሚሴንሳ ኮሬ ጎድና ከንታን ኦቦጃተን ምትኩ
በምዕራብ ጉጂ የዞኑ አመራር ኮሚቴ አባል የሆኑት አቶ ጃተኒ ምትኩ ከታሰሩ 2 ሳምንት ሆኗቸዋል። እዛው ምዕራብ ጉጂ ሊበን ወረዳ ደግሞ ከሁለት ወር በፊት የድርጅታችንን ሰንደቅ ዓላማ የወረዳው ምክትል አስተዳዳሪ በማውረድ ቀደው ጥለዋል። ከትላንት ወዲያ ደግሞ አቃጠሉ። ሁለት አባላቶቻችንን አቶ ግርጃ ጉዮንና አቶ ሳሙኤል ምጁን ከቀኑ 9 ሰዓት ላይ ከጽፈት ቤት አስወጥተው አስፋልት ላይ ደብደበው ወደ እስር ቤት በመውሰድ ማታውን ወደ 3 ሰዓት ለቀዋቸው ወደ ቤት አስገቧቸው።
ሬበኒ ገልገና ከራሳቲ ከዲት ሞዴሊ ሰኔ መነሳኒት ገልተኒ
የመራብ ጉጂ ዞን ገላና ወረዳ አስተዳደር በኦሮሞ ፌደራላዊ ኮንግረስ የቀረበበትን ክስ አይቀበልም። የወረዳው አስተዳዳሪ አቶ ማቴዎስ ሆጤሳ ፓርቲው በወረዳው ጽህፈት ቤት ለመክፈት የሚያስችለው ፍቃድ ባለማቅረቡ እና የፓርቲው አባላቶች ገወጥ እንቅስቃሴዎች ላይ ስለተሳተፉ ነው ብለዋል።
ካፋውን ይዋጋዩና እየመከቡ አና ጀነራል ተገኝቶ
እስካሁን ፍቃድ ያለው የኦሮሞ ፌደራላዊ ኮንግረስ በእኛ ወረዳ የሚንቀሳቀስ የለም። ከቦርድ ፍቃድ ይኖራቸው ይሆናል፣ ነገር ግን ህጋዊ ተወካያቸውን ሊያሳውቁ ይገባል። እኛ እንደ መንግስት ምንም ችግር የለብንም። የፓርቲዎችን እኩልነት ለማስፈን ነው እየሰራን ያለ ነው። እከሌ ነው የሚያስተባብረው የሚል ምንም አይነት የተነገረን ነገር የለም። ይህንን ቢያደርጉ አባላቶቻቸውን አደራጅተው ጽፈት ቤታቸውን በመክፈት መስራት ይችላሉ። እነሱ ያደረጉት መንገድ ላይ ወጥተው ነው ሰንደቅ ዓላማ የተከሉት። እነሱ ሰንደቅ ዓላማ ሲተክሉ የመከላከያ ሰራዊት ሄዶ ሰንደቅ ዓላማውን ነቀለው። ይህ ደግሞ የሆነው ፍቃድ ስለሌላቸው ነው።
ናባዳምናን ራየት ሊያካገር
ወረዳው አመራር ደበደበን ተደበደብን ነው የሚሉት። ጥፋት ቢኖራቸው ራሱ ከመደብደብ ይልቅ በህግ መጠየቅ አይቀልም ነበር ብዬ ነበር የጠየቅኳቸው።
ኩንዶ ጎጎራ ጎዳመሲንጅሩ
ይሄ ስህተት ነው፣ ተደርጎ አያውቅም። አመታችሁ ማንንም ጠይቃችሁ ማጣራት ትችላላችሁ። የድርጅት ጽፈት ቤትም አስተዳደርም ጸጥታና ፖሊስም ይህንን የሚያደርግበት ምንም አይነት ምክንያት የለውም፣ አላደረገም።
ወጀነገኛ ፖሊስ ድመከነራ ወንራዋት
በምዕራብ ጉጂ የኦሮሞ ፌደራላዊ ኮንግረስ ማስተባበሪያ ጽህፈት ቤት ኃላፊ አቶ ቁጤ ሳፈይ፣ የገላና ወረዳ አስተዳዳሪ አቶ ማቴዎስ ሆጤሳ የጠቀሱት ምክንያት ሐሰት ነው ይላሉ። አቶ ቁጤ የመንግስት ባለስልጣናት የሚያዋክቡን ከህዝብ ያለን ድጋፍ ስላሰጋቸው እንጂ አስፈላጊውን ማስረጃ በሙሉ አቅርበናል ሲሉ ይሞግታሉ። ፍቃዱን ለዞንም ሰጥተናል፣ ለወረዳዎችም ሰጥተን ነው ጽፈት ቤት የከፈት ነው። ይህንን ያደረግኩት እኔ ነኝ። የምርጫ ቦርድ ፍቃድ ወረቀትን በተመለከተ ሁሉም ተወካዮቻችን በእጃቸው ይዘዋል። ኮፒ አድርጌም የሰጠዋቸው እኔ ነኝ። ግርጃም ሳሙኤልም የቦርድ የፍቃድ ወረቀት ይዘው ይገኛሉ። ለሁሉም አከፋፍዬላቸው በእጃቸው ይዘዋል። ለመከላከያ ሰራዊት አባላትም አሳይተን ሰጥተናቸዋል። ጽፈት ቤት መክፈት እንደምንፈልግም አሳውቀናል። ለወረዳ አስተዳደርም ተሰጥቷል። ለዞን አስተዳደር እኔው ነኝ ሄጄ በእጄ የሰጠሁት። በየወረዳዎቹ ለተከፈቱት ጽፈት ቤቶችም ሄደን ይህን ማስረጃ ሰጥተናል።
ኑ ከጎዲና አመትጋፈተማ ጎዲናቲ ካህና ባኑለን ጀስኔ ከሚኔ ራከቲን ባነኑ።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
መጽሔት ይቀጥላል። ሙክታር እናመሰግናለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ሐሙስ በኢራን ላይ ወታደራዊ እርምጃ ለመውሰድ ከወሰኑ በኋላ ባልታወቀ ምክንያት ተውት የሚል ወሬ ጋዜጦች ላይ ወጥቷል። ዋሽንግተን ያሉ የብሔራዊ ጸጥታ አማካሪዎች ታዲያ ስለ ጉዳዩ ከመናገር ተቆጥበዋል። ኒውዮርክ ታይምስና ዋሽንግተን ፖስት ጋዜጦች እንደሚሉት ትራምፕ መጀመሪያ ላይ ራዳርንና የሚሳይል ባትሪዎችን የመሳሰሉት የኢራን ኢላማዎች እንዲመቱ ፈቅደው ነበር ስትል የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆ ያቀናበረችውን ዘገባ አዳነች ፍሳዬ ታቀርባለች።
ፕሬዚደንት ትራምፕ ከካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ ጋር በተገናኙበት ወቅት ለጋዜጠኞች በሰጡት መግለጫ ኢራን የዩናይትድ ስቴትስ ድሮን ወይም ሰው አልባ የቅኝት አይሮፕላንን ተኩሳ መጣሏ በዋሽንግተንና በኢራን መካከል ያለውን ፍጥጫ የባሰ እንዲወሳሰብ ያደርጋል ብለዋል።
አቁን ለማወቅ ከፈለጋችሁ ሆን ተብሎ የተደረገ ነው ብዬ ለማመን ያስቸግረኛል። ይህን ያደረገው አንድ ቂልና አፈንጋጭ የሆነ ሰው ሊሆን ይችላል።
ኢራን በዩናይትድ ስቴትስ የስለላ ንብረት ላይ ጥቃት የፈጸመችው ካለምንም ትንኮሳ ነው። ድሮኑ ምንጊዜም ቢሆን የኢራንን የአየር ግዛት አልጣሰም ይላሉ የዩናይትድ ስቴትስ የአየር ኃይል ማዕከላዊ እዝ ከፍተኛ ባለሥልጣን ሌትናንት ጀነራል ጆዜፍ ጓሴላ።
ይህ ጥቃት አካባቢውን ለመቆጣጠር ያለንን ብቃት ለማሰናከል የተደረገ ጥረት ነው። ይህ የሆነው ደግሞ በቅርቡ ባለም አቀፍ የመርከቦች ዝውውርና በንግድ ፍሰት ላይ አደጋ ከታየ በኋላ ነው።
የድሮኑ ጥቃት የተፈጸመው በሄርሙዝ ሰርጥ ላይ በሁለት ነዳጅ ዘይት ጫኝ መርከቦች ላይ የፈንጂ ጥቃት መድረሱን ተከትሎ ነው። ዩናይትድ ስቴትስ ለጥቃቱ ኢራንን ተጠያቂ አድርጋለች። ኢራን በበኩሏ ከጥቃቱ ጋር ምንም አይነት ግንኙነት የለኝም ስትል አስተባብላለች። የአሜሪካውን ድሮን ግን ኢራን ተኩሳ መጣሏን የሀገሪቱ ባለሥልጣኖች አረጋግጠዋል። ኢራን ጦርነት አትሻም፣ ነገር ግን ግዛቷን ትከላከላለች ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ትላንት በትዊተር ገልጸዋል። ዩናይትድ ስቴትስም የጦርነት ፍላጎት የላትም ይላሉ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ።
I don't think the president wants to go to war. There's no appetite for going to war in our country.
ፕሬዝደንቱ ጦርነት ማካሄድ የሚፈልጉ አይመስለኝም። በሀገራችን የጦርነት ፍላጎት የለም።
አንዳንድ ሪፑብሊካውያን ግን የኢራን ተግባር ዩናይትድ ስቴትስን ኃይል እንድትጠቀም ሊያስገድድ ይችላል ይላሉ። ሪፑብሊካዊው ሊንሲ ግራም ያብራራሉ።
If next week they go back into enrichment, putting them back on a path to a bomb, which they were on anyway.
ኢራን በመጪው ሳምንት ኒኩለር ፕሮግራሟን ወደ ማዳበር ከተመለሰች ቦምብ ወደ መስራት ጎዳና ካመራች ያው ያደረገችው ነው። መቼም ከእስራኤል ጋር ያለውን ውጥረት ያባብሳል። በአሜሪካ ንብረት ላይ ሌላ ነገር ከፈጸመችና ፕሬዝዳንት ትራምፕ የቀድሞው ፕሬዝዳንት ሮናልድ ሬገን እንዳደረጉት ያጸፋ ምላሽ ካልሰጡ በስተቀር እኛ መናገር ብቻ መሆናችንን ለሰሜን ኮሪያና ለመላው ዓለም እያሳየን ነው ማለት ነው።
በዩናይትድ ስቴትስ የተጣለብኝ ማዕቀብ ካልተነሳ በስተቀር በቀጣዮቹ ጥቂት ቀናት ውስጥ የዩራኒየም ምርቴን ከፍ አድርጋለሁ ስትል ኢራን ዝታለች። የኢራን መሪዎች ተስፋ ቆርጠዋል ይላሉ የአሜሪካ ምክር ቤት አባል ሴኔተር ጆን ኬኔዲ።
አያቶላው እየጮሁ ያሉት እኛን ለመተንኮስ ነው። ከአውሮፓ ብዙም እርዳታ እንደማያገኙ ግልጽ ነው። አሁን በመናደርገው መከተል ያለብን ይመስለኛል።
ፕሬዚደንት ትራምፕ የኢራንን የኒውክሌር መርሃ ግብር ለመገደብ ሲሉ ከኢራን ጋር ተደርጎ ከነበረው ዓለም አቀፍ ስምምነት ባለፈው ዓመት ከወጡ በኋላ በኢራንና በዩናይትድ ስቴትስ መካከል ውጥረት ሰፍኗል። ትራምፕ ኢራን ኒውክሌር መሳሪያ ለማምረት የማትችልበት ተጨማሪ ዋስትና ማግኘት ይፈልጋሉ። ኢራን በቀጠናው ያሉትን አሸባሪ ቡድኖችን መርዳት ማቆም አለባት የሚልም ጨምረውበታል።
በዜናው ላይ እንዳልነው ሆርሙዝ ሰርጥ ላይ ድሮኑ ተመቶ መውደቁን ተከትሎ ኢራን ውስጥ ሶስት ኢላማዎችን ደብድበን ለመበቀል ተዘጋጅተን በመጨረሻ ደቂቃ የኢራንን ሕዝብ ሕይወት እንዳይጠፋ በማለት ጥተነዋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ፕሬዚደንቱ ዛሬ አርብ ነው ይህን ይፋ ያደረጉት። በኒውዮርክ ታይምስ ጋዜጣ ላይ ትዕዛዙን ሰጥተው ባልታወቀ ምክንያት ትተውታል የሚል ሪፖርት መውጣቱን ተከትሎ ነው ፕሬዝደንቱ ይህን ያስታወቁት።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የዜና ዘገባዎች እዚህ ላይ አብቅተዋል። ቀጥሎ ያለው ዘገባ ነው ግን ስፖርት ነው። የአፍሪካ ዋንጫ በብዙ ውዝግብ እንደታጨቀ ሆኖ ዛሬ ይጀምራል ይለናል ግርማቸው ከበደ። አስተናጋጅዋ ግብጽ ከዚምባብዌ ከምሽቱ 5 ሰዓት በኢትዮጵያ አቆጣጠር ይጫወታሉ። በዛ ሰዓት እኔ ከማንም ጋር ነገር አልፈልግም። ቆንጅት ወቂ
ማንን ነው የምትደግፈው የሚል ጥያቄ ላነሳ ነበር፣ ተውኩት።
አይተን እናያለን። ወደ ግርማቸው ዘገባ እንለፍ።
ባለፉት ሁለት ሳምንታት እንደ አፍሪካ እግር ኳስ ኮንፌዴሬሽን ያወዛገበ አህጉራዊ የእግር ኳስ አስተዳዳሪ የለም። የኮንፌዴሬሽኑ ፕሬዚዳንት አህመድ አህመድ ለዓለም አቀፉ እግር ኳስ ማህበራት ፌዴሬሽን ፊፋ ጠቅላላ ጉባኤ ለመሳተፍ ወደ ፈረንሳይ ተጉዞ በነበረበት ወቅት በፖሊስ ታሰሩ። በሙስናና ውልን ለብቻቸው በማፍረስ በሚል የተያዙት አህመድ አህመድ በፖሊስ ጥያቄ ከቀረበላቸው በኋላ ተለቀዋል። ነገር ግን አሁንም ከውዝግብ አላመለጡም። ላለፉት ወራት በሙስናና ስልጣንን ያላግባብ በመጠቀም በስራ አስፈጻሚ አባሎቻቸው ጭምር ክስ ሲቀርብባቸው የቆዩት ፕሬዝዳንቱ የአህጉሪቱን እግር ኳስ የመምራት ብቃት የላቸውም እየተባሉም ሲታሙ ቆይተዋል። በዚህም በያዝነው ሳምንት የፊፋ ዋና ጸሐፊ የሆኑት ፋትማ ሳሙራ የፊፋ የአፍሪካ ተወካይ ሆነው ለስድስት ወራት እንዲሰሩ ተወስኗል። ዋና ጸሐፊዋ ፋትማ የአህጉሪቱ እግር ኳስ አስተዳደር ያለበትን ደረጃ ይገመግማሉ፣ ለውጦችንም ይከታተላሉ ተብሏል። ይህም ለመጀመሪያ ጊዜ 24 ቡድኖችን የሚያሳትፈውን ውድድር ካፍ ለመምራት ይችላሉ የሚል ጥያቄን የሚያነሱ ሰዎች እንዲፈጠሩ አድርጓል። በአፍሪካ ዋንጫ ያለው ውዝግብ ግን በዚህ አላበቃም። ውድድሩ የቴሌቪዥን ተመልካች ለመሳብ በሚል በተለምዶ ከመካሄድበት ጥር ወር ወደ ሰኔ ወር በመለወጡ ቅር ያላቸው ወገኖችም አሉ። ወቅቱ በሰሜን አፍሪካ ከባድ ሙቀት፣ ከሳራ በታች ባሉ ሀገራት ደግሞ ከፍተኛ ዝናብ የሚኖርበት በመሆኑ ለውድድር አይመችም ይላሉ። ተቃውሞውን ካቀረቡት መካከል ደግሞ የዓለም ፕሮፌሽናል ተጫዋቾች ማህበር የሆነው ፊፍፕሮ ይገኝበታል። በግብጽ 40 ዲግሪ ሴንቲግሬድ የሚደርሰው ሙቀት ለተጫዋቾች ጤና ጥሩ አይደለም የሚል ቅሬታ አሰምቷል። ከ13 ዓመታት በኋላ ወደ ሰሜን አፍሪካ ሀገር አስተናጋጅነት በተመለሰው ውድድር ኢትዮጵያዊው በአምላክ ተሰማ በዋና ዳኝነት የሚሳተፍ ሲሆን የኢትዮጵያ ቡና ሁሴን ሻባኒ ብሩንዲን፣ የአዳማ ከተማው ሮበርቶ ዶንካራ ዩጋንዳን፣ የድሬዳዋው ኢቲማኒ ኩሚኔ ናሚቢያን እንዲሁም የቅዱስ ጊዮርጊሱ ፓትሪክ ማታሲ ኬንያን ወክለው በአፍሪካ ዋንጫ ይፎካከራሉ። የውድድሩ አሸናፊ ደግሞ 4.5 ሚሊዮን ዶላር ያገኛል።
ግርማቸውን እናመሰግናለን። ጨዋታውን እንግዲህ በጉጉት አንቺ ነሽ
እንደምትጠብቂ። እኔም ድምጼን አላሰማም ዝም ብዬ ነው ማየት።
አድማጮች፣ በነገራችን ላይ የሙዚቃ ማሰሚያ ጊዜ አስበን ነበር፣ በቂ ጊዜ የለንም። ነገር ግን ዛሬ የዓለም የሙዚቃ ቀን መሆኑን ሀብታሙ ስዩም አንዳንድ ነገሮች ጫርጫር አድርጎ ሰጥቶን ነበረ። እሱን ለማንበብም ሆነ ለሙዚቃው ለጊዜው ጊዜ የለንም። ወደ ሁለተኛው አጋማሽ እንለፍ። ቀዳሚው ወደ ምዕራብ ኢትዮጵያ እንውጥ ነው።
ሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ በመምህራንና ሰራተኞች ላይ የደረሰውን ጥቃት ተከትሎ ስራ አቁመዋል። በመምህራን ላይ የመደፈር ንብረት የመዘረፍና ከስራ ገበታቸው የመባረር ጥቃትም ተፈጽሞባቸዋል ነው የተባለው። የተለያዩ ሶስት ባንኮችም የዝርፊያ ሙከራ እንደተደረገባቸውና ጭንብል ያጠለቁ የተደራጁ ቡድኖች ከጥበቃዎች ላይ መሳሪያ እየቀሙ መውሰዳቸውም ነው የተገለጸው። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ ከሰኞ ጀምሮ ሙሉ በሙሉ ስራ ማቆሙን ነው የቴፒ ግቢ ፕሬዚዳንት አካዴሚክ ዲሬክተር አቶ ተመስገን ካሳው ተናገሩት። ዩኒቨርሲቲው ስራውን ያቆመው ባለፈው ሳምንት መጨረሻ ሌሊት በመምህራን ላይ የተፈጸመውን ጥቃት ተከትሎ መሆኑን ተናግረው መምህራንና ሰራተኞች ስጋት ስላለባቸው አቤቱታ ተፈራርመው ለሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ማስገባታቸውና ስራ ማቆማቸውን ለቪኦኤ በስልክ ገልጸዋል። ጥቃቱ የተፈጸመው ተከራይተው የሚኖሩበት መኖሪያ ቦታቸው ድረስ በማቅናት ሲሆን አካላዊና ስነ ልቦናዊ ጉዳት ደርሶባቸዋል ነው ያሉትም።
መምህራን ላይ ከዚህ በፊት በተለያየ ጊዜ ያው አካል ብለን ምሽት ላይ በምንቀሳቀሱበት ሰዓት የመደብደብ ሞባይሎች፣ ሌሎች የመነጠቅ እንትኖች አሉ። ማንነታቸው ባልታወቀ አሁን ግን በዋናነት መነሻ የሆነው የዩኒቨርሲቲያችን ሰራተኛ ዮሐንስ ግለሰብ አለ። እሷ ቤት ተከራይቶ የሚኖሩ አራት መምህራን ነበሩ። ከአራቱ አንደኛው ወንድ ነው። በሰዓቱ እዛ ነበረን፣ የእሱ ባለቤት እዛው ነበረች። ግን ስለዚህ ሶስቱ የታጠቀ ኃይል ነው የመተወሰዱብን ነው የሚሉት እነሱ ያስረዱ ሌሊት ላይ ነው ከስድስት ሰዓት በኋላ። ስለዚህ ቤት ገብተው ላፕቶፓቸውን ሞባይላቸውን ወስደውባቸዋል። የመደፈር አደጋም ያጋጠማቸዋሉ ከእነሱ መካከል እና ስለዚህ መምህር ላይ እንደዚህ አይነት ጥቃት ሲደርስ ቀጣይ መምህራን ለእኛም ዋስትና የለንም፣ ቀጣይ ምን እንደምናምን እንትናለንም ነው። በጣም ትልቅ ስጋትም ስለሆነ እዛ ብለን የሚያሳለፉ ስለሆነ እና በዛ ምክንያት ነው ስራ ያቆ።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትሩ ችግሩን የሚፈታ ከሆነም ወደ ስራቸው እንደሚመለሱ፣ ካልሆነ ግን መምህራን በዚህ ሁኔታ ስራቸውን ለመስራት እንደሚቸገሩ መናገራቸውን ነው የገለጹት። የቴፒ ግቢ መምህራንን ለይቶ አስገድዶ የመድፈርና የመዝረፍ ወንጀል የፈጸሙ ግለሰቦች ማንነታቸውን ማወቅ አለመቻሉን ተናግሯል። ከዚህ በተጨማሪ በከተማው የሚገኙ የኢትዮጵያ ንግድ ባንክ፣ የኦሮሚያ ኢንተርናሽናል ባንክና አቢሲኒያ ባንክ የዝርፊያ ሙከራ መደረጉንና የባንኮቹ ጥበቃ መሳሪያዎች እንደተቀማ፣ የአንደኛው ባንክ ጥበቃና ስማቸው እንዳይገለጽ የፈለጉ ሰራተኛ ለቪኦኤ የነበረውን አስቸጋሪና ከባድ ያሉትን ሁኔታ አስረድተዋል።
መጀመሪያ 5:30 ላይ ተኩስ ነው የተፈጸመው። በማናቀው ለረጅም ሰዓታት ከተተኮሰ በኋላ መሳሪያ አምጡ ነው የተባለው። ርችት የማሰሚያ ተኩስም ያደረግን ምንም የሚደርስልን አካል አልነበረም። መጨረሻ ላይ ያው ቦምብ እንጥላለን ብሎ ቦምብ ይዘውብን ስመጡ አማራጭ የለንም፣ ያው የተደራጀ አካል ነው እንግዲህ እዛ ውስጥ ቦምብ ብጣል ያለውን ንብረት ያወግምብናል፣ እኛም እንጠፋለን፣ ንብረትም ይጠፋል። ያው አማራጭ ስናጣ ያው መሳሪያውን ሰጠናቸው። ከዛ በኋላ ያው ተመልሰው ሄዱ ማለት ነው።
መሳሪያውን እንደተቀበሏችሁ ባንኩን አልዘረፉም?
ባንክ ላይ ሌላ የደረሰ ንብረት ምናምን የወሰዱት ነገር የለም። ያው መሳሪያ ነው ጥያቄያቸውም፣ መሳሪያ ነው። ከ30 ከዛ በላይ ደቂቃዎች ተኩስ ቆየብን።
ቴፒ ከተማ የኮማንድ ፖስት አዋጅ ታውጆ በኮማንድ ፖስት ከሚመሩ ከተሞች ውስጥ አንዱ ነው። እናንተ ይህን ያክል ጊዜ ተኩስ ስትለዋወጡ የደረሰላችሁ የታጠቀ የመንግስት ኃይል አልነበረም?
የለም ቢኖር
ከተሰማ መሳሪያ እኮ መቅረት ይችል ነበር።
ቅዳሜ ምሽት 5 ሰዓት ተኩል የዝርፊያ ወንጀል እንደተፈጸመባቸው ተናግረው አሁን በከተማው አንጻራዊ ነው የሚሉት ሰላም መኖሩን ገልጸዋል። የከተማው ነዋሪ ከ12 ሰዓት በኋላ ስጋት ስላለበት እንቅስቃሴ እንደማያደርግ ጠቅሰው ባንኮቹም በጸጥታ ሰራዊት የተጠበቀ መሆኑን ተናግሯል። ከመንግስት የጸጥታ ኃይል ጋር ተመሳሳይ የሆነ መለዮ የለበሱና ጭምብል አጥልቀው ዘረፋና ኢሰብአዊ ጥቃት ይፈጽማሉ የተባለው ቡድን ጥቃት ካደረሱባቸው መካከል አንዱ የሆኑትና ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉት ተጎጂ በሳቸውና በመምህራኖች ላይ የተፈጸመውን ጥቃት አጸያፊ ድርጊት ነው ብለውታል።
ንብረት ዘረፋ ተደርጓል። አስገድዶ መድፈር ወንጀሎች ተደርገዋል። አካላዊ ጉዳት ድብደባ ደርሶብናል። ይሄ ነው እንግዲህ ባጭሩ ሰሞኑን የተከሰተብን እና እኛ አሁን የምንፈልገው ነገር እኛ ፌዴራል መንግስት የህግ ከለላ እንዲሰጠን ነው የምንፈልገው። ለዛ ስራችንን በአግባቡ መስራትም አልቻልንም። ይኸው ከዛን ጀምሮ አንድ ሳምንት ሙሉ ስራም እየገባን አይደለም። ሁላችንም ታመን ህክምና ላይ ነው ያለነው።
በከተማቸው በሰላም መኖርና በነጻነት መንቀሳቀስ አይቻልም ያሉት እኚህ አስተያየት ሰጪ ከተማው በኮማንድ ፖስት እየተመራ ነው ቢባልም በከተማው አሉ የሚሉት ህገ ወጦች ከአቅማቸው በላይ መሆኑን ተናግረዋል። የከተማው ነዋሪ የሆኑት አቶ ታዬ ያደ በበኩላቸው ከወንጀለኞቹ ጀርባ ያለውን ኃይል መለየት ሲገባው የከተማው የየኪ ወረዳና አንዳንድ የዞን አመራሮች ዝምታ መርጧል የሚሉትም እስካሁንም የማያዳግም እርምጃ ባለመወሰዱ ህዝቡ በሰላም መኖር እየቻለ አይደለም ነው ያሉትም።
ሰላሙ እንዲደፈርስ ያደረጉት እነሱ ያደራጁት አመራሮች ናቸው። አሁን ሴቱን እያመጡ ያሉት እዚህ የክልሉ መንግስትን ይህንን ጣልቃ ገብቶ መስራት አልቻለም።
ከዚህ በተጨማሪም አልፎ አልፎ ግድያ የሚፈጽሙ ወንጀለኞች በከተማው መኖራቸውን ተናግረው ከዚህ ውስጥ ባለፈው ሳምንት በጥይት ተመቶ የተገደለው የኢትዮጵያ ቴሌኮም ጥበቃ አንዱ መሆኑን ተናግረዋል። የጸጥታ ኃይል የወንጀል ድርጊት ፈጻሚዎችን ተቆጣጥሮ በህግ ጥላ ስር ማዋል አለመቻሉም በመንግስት ላይ ከፍተኛ ወቀሳ እያስከተለ መሆኑን አስረድተዋል። ለዚህ ሁሉ ችግር ጽንሱ ማንነትን ምሰሶ ያደረገ የስልጣንና ራስን በራስ የመምራት የመዋቅር ጥያቄ ሲሆን የክልሉና የአካባቢው መንግስት የሰው ህይወት ሳይጠፋና ደም ሳይፈስ የህዝብ ጥያቄ መፍታት አለመቻሉም በአካባቢውና በክልሉ መንግስት ላይ የሰላ ክስ እንዲቀርብ ምክንያት ሆኗል ተባለው። የቴፒ ከተማ በቀጠናው በኮማንድ ፖስት ከሚመሩ ከተሞች አንዱ ስትሆን በከተማውና በዩኒቨርሲቲው ሰራተኞች ላይ እየተፈጸመ ያለውን ወንጀል አስመልክተን የሸካ ዞን ዋና አስተዳዳሪና የኮማንድ ፖስቱ ምክትል ሰብሳቢ በእጅ ስልካቸው ያገኘናቸው ቢሆንም ተመሳሳይ መረጃዎች የሚወጡት ከአንድ ቋት መሆኑን ገልጸው ለዋና ሰብሳቢያቸው መርተውኛል። ዋና ሰብሳቢያቸውም መግለጫ እንዲሰጡን በስልካቸው ማግኘት ብንችልም ቀደም ብሎ ስብሰባ ላይ መሆናቸውን ገልጸው ቆይት ብለን እንድንደውላቸው ከተስማማን በኋላ ደጋግመን ብንደውላቸውም ልናገኛቸው አልቻልንም። የቴፒ ከተማ ያለፈውን አንድ ዓመት ያሳለፈችው በሰላም እጦትና በጸጥታ ችግር ነው። በዚህም ምክንያት በርካቶች ተፈናቅለዋል፣ ለሞትም ተዳርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ቀጣዩ ደግሞ ወደ ትግራይ የሚወስድን ነው። የትግራይ ክልላዊ መንግስት ከህዝቡ ብር እያሰባሰበ ነው። የክልሉ መንግስት እያሰባሰበ ያለው ብር ለምን የሚውል ነው? የክልሉ በጀትና ከፌዴራል መንግስት የሚሰጠው ድጎማስ ምን ላይ ውሎ ነው አሁን ገንዘብ ስብሰባ ውስጥ የተገባው? የሚሉ ጥያቄዎች ለትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ለወይዘሮ ሊያ ካሳ ቀርቦላቸው መልስ ሰጥተዋል ይለናል ሙልጌታ ጽባ በላከው ዘገባ።
የትግራይ መንግስት ለክልሉ የገንዘብ ድጋፍ እንዲደረግለት በራሱ መገናኛ ብዙሃን ህዝቡን እየጠየቀ ይገኛል። የመንግስት የልማት ተቋማት ሰራተኞችም ከ5% እስከ 100% የወር ደሞዛቸውን እንዳበረከቱ የክልሉ ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ተናግሯል። የንግድ ማህበረሰብ ባለሀብቶችም ለዚህ እንቅስቃሴ ለቀጣይ እሁድ ሰኔ 16 ቀን 2011 ዓ.ም የራሳቸውን ቴሌቶን አዘጋጅተው 250 ሚሊዮን ብር ለመሰብሰብ አቅደዋል ሲሉም አክለው ገልጿል።
ይህን እንደሚታወቀው አሁን ሰኔ 15 በትግራይ ክልል የሰማዕታት ቀን ተብሎ የሚከበር ነው። ምክንያቱም ከዛሬ 31 ዓመት በፊት በርካታ ንጹሐን ዜጎች በአንድ ቀን የጋዩበት እንዲሁም በትጥቅ ትግል ውስጥም ወደ 60 ሺህ የሚሆን መስዋዕት የከፈልንበት፣ ስለዚህ እነሱን ስንዘክር አጠቃላይ እነሱን ያለሙትን አላማ ከግብ የማድረስ ጉዳይ ስለሆነ የእነሱ አላማም ይታወቃል። የትግራይ ህዝብ ከድህነት የማላቀቅ፣ የትግራይ ህዝብ ከጭቆና የማላቀቅ፣ የትግራይ ህዝብ የደለደለና የጠነከረ የፈረጠመ ኢኮኖሚያዊ አቅም ፈጥሮ አጠቃላይ ራሱን ችሎ የሚኖርበት ማንነቱንና ህልውናውን ሰላሙን አንድነቱን አጠናክሮ የሚሄድበት አግባብ የመፍጠር ስለሆነ አላማቸው፣ ይህንን አላማቸው ከግብ እንዲደርስ ሰማዕታትም እየዘከርን ለዛ አጋዥ የሆኑ ጉዳዮችን ለምሳሌ ይሄ የገቢ ማሰባሰቢያ አንዱ ዋነኛው ተግባር ስለሆነ የልማት እንቅስቃሴያችን ወደ ላቀ ደረጃ ለማድረስ የገበያ ማስተባበሪያ ስራችንን እንሰራለን ብለው ሰፊ እንቅስቃሴ አድርገዋል። እንግዲህ ሰኔ 16 አጠቃላይ ሰፊ የሆነ የነጋዴዎችና የባለሀብቶች የገበያ ማስተባበሪያ ቴሌቶን ይኖራል ማለት ነው።
የክልሉ መንግስት ገቢውን እያሰባሰበ ያለው በሀገሪቱ ባለፉት 4 አመታት በተፈጠረው የፖለቲካ ችግር ሁለተኛው የእድገትና ትራንስፎርሜሽን እቅድ በአግባቡ ስላልተፈጸመ ነው ያሉት ኃላፊዋ፣ የክልሉ እቅድም በአገር ደረጃ እንደሆነው በሚገባ ስላልተከናወነ በቀረው 1 አመት ውስጥ ልማቱን ለማካካስ ተጨማሪ ገንዘብ አስፈላጊ ስለሆነ ነው ብለዋል። እንዲሁም በፖለቲካዊ ችግሩ ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው የሚገኙ 190,000 የትግራይ ተወላጆችን መልሶ የማቋቋም ስራ ስላልተፈጸመ እነርሱን ለማገዝ ነው ሲሉ ኃላፊዋ ገልጸዋል። የክልሉ ህዝብ ደህንነት ለመጠበቅም ተጨማሪ ገንዘብ ስለሚያስፈልግ ነው በማለት ተናግሯል።
የፖለቲካ ቀውስ ከእለት ተእለት የብሎ የሚፈረጅበት በአደባባይ ሰው እየወጣ ትግራዋይ ሌባ ነው፣ ትግራዋይ እንደዚህ ነው፣ ትግራዋይ እንደዚህ ነው እያለ የሚያሸማቅቅበትና እንደ ትግራዋይ እንድንበረከክ እንድንሸማቀቅ የሚደረጉ የተለያዩ መርህ አልባ የሆኑ እንቅስቃሴዎች እየተደረጉ ናቸው ማለት ነው። ስለዚህ እነዚህ የሚመጡት ጥቃቶች ለመመከት አጠቃላይ እንደ ትግራዋይ የማንነታችን ህልውናና ደህንነት የማረጋገጥ ጉዳይ ለነገ የሚባል ስራ ስላልሆነ በዚህ ዙሪያ የሚታዩ ችግሮች የመመከት ኃላፊነትም ስላለብን እነዚህ አጠቃላይ ስራዎቻችን ለማጠናከር ብለን ለመስራት ነው። እንግዲህ የገበያ እንቅስቃሴውን እንዲደረግ የታሰበው እንደ ክልል መንግስት አሁን በተጨባጭ ያለው እንቅስቃሴም አበረታች የሆኑ ውጤቶች እየመጡ ናቸው።
ክልሉ በየአመቱ የሚበጀተው ገንዘብና ከፌደራል መንግስት የሚሰጥ የድጎማ ድጋፍ ለምን ስራ ስለሚውል ነው ገቢ ማሰባሰቢያ የጀመራችሁት ተብለው የተጠየቁት ወይዘሮ ሊያ፣ በጀቱ ለልማት ስራዎች እየዋለ ነው፣ ሆኖም አሁን ላለው የህዝብ ፍላጎት በቂ አይደለም በማለት መልሰዋል።
ፌደራል መንግስት በጀት ስለማይበቃ ነው የሚለው ጥያቄ ጥሩ ነው። የመንግስት በጀት ምን ያህል እንደሆነ ይታወቃል። በፌደራል መንግስት የሚሰጠን በጀትም በበጀት ቀመሩ ግልጽ ነው፣ ምን ያህል በጀት እንደሚበጀት ለትግራይ ክልል። የህዝባችን ዲማንድ ያለው ግን በጣም ከዛ በላይ ነው። ያ ፍላጎት ለመመለስ የሚያስችል አቅም ካልፈጠርን በየደረጃው ያሉ የህዝባችን የመሰረተ ልማቶች፣ የልማት እንቅስቃሴዎች፣ የስራ አጥነት ችግሮች ካልፈታን ለመንግስትም አጠቃላይ ለምንሄድበት አጠቃላይ ጉዞም ችግር ይፈጥራል ብለን ስላሰብን ነው።
የሚገባው ግብርስ ክልሉ በአግባቡ እየሰበሰበ ነው? ኃላፊዋ ለዚህ የሚከተለውን ምላሽ ሰጥተዋል።
ግብር ስለማይከፈል ነው የሚለውን ነገር እስካሁን የትግራይ ክልል የመጡ ለውጦች ውስን ለውጦች እኮ ህዝባችን በየደረጃው ግብር ስለከፈለ ነው። ነጋዴው፣ ባለሀብቱ፣ መንግስት ሰራተኛው፣ ሁሉም የሚመለከተው ግብር የመክፈል ባህሉን ከጊዜ ወደ ጊዜ እያዳበረ ስለሄደ በዛ ደረጃም እንቅስቃሴውን እያደረገ ስላቆየ ነው ያሉትን የመሰረተ ልማትን እንበለው ልማትም እንበለው የተለያዩ እንቅስቃሴዎች እየተደረገ ያለው። ስለዚህ አጠቃላይ የልማቱን ውጤት የግብር አሰባሰባችንም ውጤት ነው ተብሎ ነው የሚወሰደው። ይሄ የግብር አሰባሰብ ሂደት በተጠናከረ ሁኔታ ክልላችን ውስጥ እየተፈጸመ ነው ያለው። ስለዚህ የገቢ ማሰባሰቢያውን ከግብር አለመክፈልና መክፈል ጋር መያያዝ የለበትም።
የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ቀደም ሲል የአርሶ አደሮች ብድር ስላልተመለሰ የፌዴራል መንግስት 200 ሚሊዮን ብር ከበጀት ቆርጦ አስቀርቷል ማለታቸው ይታወቃል። ይህ ሁኔታ ለክልሉ መንግስት ብር ለማሰባሰብ ምክንያት ሆኖ እንደሆነ ወይዘሮ ሊያ ተጠይቀው ሲመልሱ፣ ይህ ጉዳይ በአሁኑ ጊዜ በክልሉ ያጋጠሙ ካሉ ችግሮች አንዱ እንጂ ዋነኛ አይደለም፣ በጀቱን ከመቁረጥ በፊት ቅድሚያ ውይይት ተደርጎ መግባባት ላይ ቢደረስ መልካም ነበር የሚል ማብራሪያ አክለዋል። ለአሜሪካ ሙልጌታ ጽብሃ መቀለም።
አሁን በቀጥታ እሰጥ አገባ።
ስሜ ተብላ ወልደ ዮሐንስ ነው። አሁን ያለው ሴንት ሉዊስ የሚባል ከተማ ሚዙሪ ስቴት ነው። የማስተምርበት ትምህርት ቤት ሄሪስ ስታው ስቴት ዩኒቨርሲቲ ነው የሚባለው።
እንግዶቹ በኋላ ራሳቸውን ያስተዋውቃሉ። በኢትዮጵያ ተስፋ የፈነጠቀው ለውጥ ፈተና ገጥሞታል። አሁን እያየን ያለነውም ይበልጡን የለውጡ ተቃዋሚዎች የከሰቱት ሁኔታ ነው የሚሉት በአንድ በኩል፣ የለም ጠቅላይ ሚኒስትሩ ሰላምና ፍቅርን የሚሰብክ ነገር ግን ተጨባጭ ሕግ አክባሪ እርምጃዎች፣ የጎደለው የአመራር ዘይቤ ራሱ የችግሩ አካል ነው የሚሉ ተከራካሪ በትይዩ ቆሞ ይሟገታሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክሩ ተሳታፊዎች ራሳቸው ማስተዋወቅ ጀምረዋል። እንደገና
ከተማ ሚዙሪ ስቴት ነው። የማስተምርበት ትምህርት ቤት ሄሪስ ስታው ስቴት ዩኒቨርሲቲ ነው የሚባለው። ፍልስፍና ኮርሶች የተለያዩ ኮርሶችን አስተምራለሁ።
ስሜ አክሎግ ቢራራ ነው። ዓለም ባንክ 30 አመት ካገለገልኩ በኋላ ከስራ ዓለም ከወጣሁ ትንሽ ቆይቻለሁ። ግን አብዛኛውን ጊዜ የማጠፋው በኢትዮጵያ ላይ ስለሆነ ጽሁፎች አዘጋጃለሁ፣ መጽሐፎች ጽፋለሁ። አሁንም አንድ መጽሐፍ እየጻፍኩ ነው እና የምኖረው ዋሽንግተን ዲሲ አጠገብ ነው። አብዛኛውን ጊዜ አክቹዋሊ የቆየሁት እዚህ ነው።
የቅርብ ጊዜ ጽሁፎቻችሁን ጨምሮ በተለይ በኢትዮጵያ ጉዳዮች ላይ የምታነሷቸውን ሀሳቦች የመከታተል እድል አግኝቻለሁ። ዶክተር አክሎግ ምርጫ ከዜጎች ደህንነት በፊት እንዴት ይቻላል በሚል ጥያቄ እንደረደሩና የሰዎች አስተያየት ያወዛገበባቸውን ጉዳዮች ያነሳሉ። ዶክተር ተድላ በመድረክም በቅርቡ ያቀረቡትና በእንግሊዝኛ የጻፉት እያነጋገረ ባለው ጽሁፎ በአማርኛ በግርድፍ ልመልሰው፣ ጠቅላይ ሚኒስትርነት እንደ ሃይማኖት መሪ ወይም ደግሞ እንደ መንፈሳዊ መሪ ሲያዝ የሚል አይነት ይዘት አለው። ወደ ጽሁፎቻችሁ ይዘት ከመግባቴ በፊት እስኪ ዘወትር እንደምናደርገው ተለዋዋጭ በሆነው የኢትዮጵያ ሁኔታ ውስጥ የዛሬ ግምገማችሁን አሁን ያለንበትን ሁኔታ የምትገመግሙበትን እናስቀድም። ዶክተር ተድላ እርስዎን ላስቀድም። ኢትዮጵያ ዛሬ ያለችበትን የፖለቲካ ይዞታ ባጭሩ እንዴት ይገልጹታል?
በአጭሩ አብይ ፕራይም ሚኒስትር ሆኖ ከመጣበት ጊዜ በእኔ በኩል ብዙ ያሳስበኛል። የተለያዩ ክልሎች ኦልሞስት ከቁጥጥር ስር ውጪ የወጡ እስኪመስል ድረስ ወንጀለኞች በየጊዜው ቁጥሩ እየጨመረ እየመጣበት የምናይበት ሁኔታ ላይ መኖራችን፣ የሰዎች መፈናቀል፣ የዴዲዮ ኬዝ አለ። እነዚህ የመሳሰሉ ነገሮች አንድ ላይ ወዴት እየሄድን ነው? ምን ልንሆን ነው? ነገስ የምለውን ነገር የበለጠ እያሳሰበኝ ነው ያለው። ያው የህግ ስርዓት ለመጠበቅ ብንሞክርም ማለት ነው ይሄ ስጋቴ ከፍ ያደርገዋል የሀገሪቱን ሁኔታ።
መልካም ዶክተር አክሎግ እርስዎም ባጭሩ እስኪ ዛሬ በኢትዮጵያ ያለውን ሁኔታ እንዴት ይገመግማሉ?
አመሰግናለሁ። ኢትዮጵያ አሁን ያለችበትን ሁኔታ በማስብበት ጊዜ ቀደም ሲል አብይ ጠቅላይ ሚኒስትር ከመሆናቸው በፊት የነበረውን ሁኔታ ነው የማስታውሰው። የነበረው ሁኔታ ለእኔ በጣም ጨለማ የሆነ ሁኔታ ነበር። ድርጅታዊ ምዝበራ ይካሄድ ነበር። ዜጎች እንደ ልባቸው ለመንቀሳቀስ አይችሉም ነበር፣ ለመናገር አይችሉም ነበር። የሰብአዊ መብቶች ሙሉ በሙሉ በሆነ ደረጃ ታፍነው ነበር። ስለዚህ ለውጥ እኔ ሽርሽር አይመስለኝም። ለውጥ በሚከሰትበት ጊዜ በፊት ተጠቃሚዎች ሆኑ አሉ፣ ተጠቃሚዎች ደግሞ የተጠቀሙበትን ዘዴ መልሶ ለማቋቋም ለማንሰራራት ይሞክራሉ። ለውጡ ደስ ያላቸው ሰዎች ደግሞ ያን ለውጥ ስርዓት ባለው ሁኔታ ተቋማዊ እንዲሆን ይፈልጋሉ። ስለዚህ ግብግብ አለ፣ የገመድ ጉተታ እንዳለ ይገባኛል። ዶክተር ተላ የተናገረው በክልሎች መካከል የገመድ ጉተታ እንዳለ በፌዴራሉ መንግስትና በክልሎች መካከል ይገባኛል። ይሄ ምንም የሚካድ ነገር አይደለም፣ ይታያል። እጅግ በጣም በሚዘገን ሁኔታ 3.5 ሚሊዮን ህዝብ ተፈናቅሏል። ግን የተፈናቀለበት ዋና ምክንያት መሰረቱ ምንድን ነው ብለን መጠየቅ ይኖርብናል። ስርዓት አልበኝነት አለ፣ አልገዛም ባይነት አለ። እንግዲህ ለውጥ በሚካሄድበት ጊዜ እነዚህ ሁኔታዎች በሌሎች ሀገሮች ተከስተዋል አልተከሰቱም የሚለውን ጥያቄ አቀርባለሁ።
ምክንያቶች አሉ፣ ለምን ተከሰተ ብለን ግን መጠየቅ አለብን ብለዋል። ለምን እንበል፣ ምንድን ነው ለእርስዎ ምክንያቱ?
የተከሰቱበት ዋና ምክንያት ለውጡን በሚደግፉ ኃይሎችና ለውጡን ለመቀልበስ በሚፈልጉ ኃይሎች መካከል ያለ እጅግ በጣም የሚያስፈራ ግብግብ ነው። አንድ እሱ ነው። በፊት ተጠቃሚዎች ሆኑ ደግሞ ወደፊት ደግሞ ተስፋ ያላቸው አንድ እሱ ነው። ሁለተኛው ደግሞ ማስታወስ ያለብን ኢትዮጵያ በብዙ ጠላቶች የተከበበች ሀገር ናት። ለምሳሌ የአባይን ግድብ ብናይ ከውጭ ጠላቶች ጋር የሚደረግ ግብግብ ያለበት ሁኔታ ነው ያለው። ስለዚህ የውጭ ኃይሎችም ጥቅማቸውን ለማስከበር በኢትዮጵያ ውስጥ ያለውን ሁኔታ ያባብሱታል የሚል ግምጋሜ አለኝ። ጥናቶችም አሉኝ እኔ።
መልካም ዶክተር ተላ በዶክተር አክሎግ በኩል የተነሳውን አድምጠዋል። ከቀደመው ከነበርንበት እጅግ የከፋ ሁኔታ ወደ ተሻለ መጥተናል፣ የለውጥ ተስፋ ፈንጥቋል። ነገር ግን ቀድሞ ጥቅም የሚያገኙና ለውጡን የሚሹ ወገኖች መካከል የተፈጠረ ግብግብ ነው ዛሬ ያለውን ሁኔታ የከሰተው ይላሉ።
እኔ የምስማማባቸው ፖይንቶችም አሉ። ለምሳሌ ሰብአዊ መብቶች ረገጣ ቀንሷል ወይንም ብዙ ለውጥ አለ የሚባለው ነገር ላይ ሚዲያ ላይ እነዚህን አንድ ሁለቱን ፋክት ድና የሚያደርግበት ምንም ምክንያት የለም። እነሱን አቀበላለሁ። ሌላው ግን እንደዚህ ለውጥ በሚያካሄዱ ሀገሮች ውስጥ የማይቀሩ ነገሮች አሉ ሲባል ብዙ ጊዜ ሰማለሁ። ዶክተር አግሎግም አንስተዋል፣ ብዙ ሰዎች ይላሉ የማይቀሩ የሚባለው ኔሰሰሪ ፓርት ናቸው የለውጡ አይነት ነገር አንደርስታንዲንግ ነው። እንደያዘሩ ሊለያይ ይችላል ኦፍኮርስ፣ ግን ኔሰሰሪ የሚባል ነገር የለም። መቅረት የሚችሉ ነገሮች ኢንኤቪታብል በእንግሊዝኛው የማይቀሩ ነገሮች ናቸው የሚባለው ነገር የራሳችን ዊክነስ ሌሎች ማስቀሪያ መንገዶች ቢኖሩ ፈይል ማድረጋችንን አሁንም ወደ ጠቅላይ ሚኒስትሩ ሊወስድ ይችላል፣ ወደ ሀገር መሪው ማለት ነው። እነዛን መንገዶችን ለመከላከል የሚባሉ አባባሎች ናቸው። አንዳንዶቹ ሊቀሩ ይችላሉ፣ አንዳንዶቹ ላይቀሩ ይችላሉ ብንል እንኳን ጥሩ ነው እንጂ ጀነራል የሆነ ቢዩ ማስቀመጡ ማድበስበስ ነው የሚሆነው። ስለዚህ ያ ማድበስበስ ደግሞ ሀገርን ለመመራ ሰው ስራ ኃላፊነት ላይ ላሉ ሰዎችም ኤክስኪውዝ መስጠት ላይሰንስ መስጠት ነው ነገሮች እንደዚህ እንዲቀጥሉ። ስለዚህ ይሄንን ሪጀክት አደርገዋለሁ። ምክንያቱም አሁን የጌዲዮ ምሳሌ ብንወስድ ምክንያቶች አሉ፣ ግን ምክንያቶቹ ሰምተናል፣ በጆሮችን ስማ ነው አለ አዲሱ ፕራይም ሚኒስትር የኦሮሞ ሰው ስለሆነ የእኛ ጊዜ ነው ብለው እርስ በርስ ኤትኒክ ፕሮብሌሞች ኦፍኮርስ በፊት የነበሩትን ወዲያውኑ ወደ ግጭት ያዞሩ ሰዎችም እንደነበሩ እንሰማ ነበር። ያ ማለት ግን አንድ ፕራይም ሚኒስተር ከኦሮሞ ብሔረሰብ ስለመጣ የምለውን ነገር ፕራይም ሚኒስትሩ ኦፍኮርስ እኔ የኦሮሞ ሰው ስለሆንኩኝ እንደፈለጋችሁኑ ባይሉም፣ ነገር ግን ለነዚ አይነት ነገሮች ከመሪ የሚጠበቁ ነገሮች አሉ። በጣም ስትሪክት ህጋዊ የሆኑ ነገሮችን እየሰሙ ሰዎች ወዲያውኑ እያንዳንዱ ነገሮች በተፈጠሩ ጉዞ አካውንተብል ቢሆኑ መቀነስ ይቻል ነበር። 3 ሚሊዮን ምናምን ቀርተው 1 ሚሊዮንም ላይሆን ይችል ነበር። ያን ወይ እንደዚህ አይነት ነገሮች መስተካከል ይችሉ ነበር።
መልካም። ይሄ በቀጥታ ወደ እርሶ ጽሁፍ ይወስደናል። ዶክተር ተላ እርሶ ጋር ቆያለሁ። ቀደም ብዬ በመግቢያው የጠቆምኩት ጽሁፎ በቅርቡም በመድረክ ያቀረቡበት ጠቅላይ ሚኒስትርነት እንደ ሃይማኖት መሪ ወይም እንደ መንፈሳዊ መሪ ይዘውታል ይሏቸዋል። ጠቅላይ ሚኒስትር አብይ አህመድን ይጠበቅባቸው የነበረውና አሁን የሚያደርጉት የአመራር ዘዴ ወይም ስልት እንዳልተጣጣሙ ትክክልም እንዳልሆነ አጥብቀው ይተቻሉ። እስኪ በቅድሚያ ምን ማለት ነው ጠቅላይ ሚኒስትርነት እንደ ሃይማኖት መሪ እንደ መንፈሳዊ ነው ሲሉ?
የአገር መሪነት በምለው ልተካና አንድን ሀገር የሚመራ ሰው በእኛ ባለው ስትራክቸር ፌደራል ሲስተም፣ እንደገና ደግሞ ጠቅላይ ሚኒስትርነት የፕሬዚደንት ምናምን ባሉ ልዩነቱን ለማለት ብዬ ነው። ባለው በእኛ ስትራክቸር ጠቅላይ ሚኒስትር ማንም እዛ ቦታ ላይ ቢሆን ትልቅ የመሪነት የሀገር መሪነት ስልጣን ስለሆነ የመሪነቱን አያያዝ በተመለከተ መሪነቱ አገር መሪነት እንዴት ነው እዛ ስፍራ ላይ የተቀመጠ ሰው አገር የሚመራው በምለውን ኮንሰፕቱ ላይ ነው አሁን ዶክተር አብይን መጀመሪያ ከምናገር ማለት ነው። ሌላ አገር ከየተኛውም የሚለይበት ምክንያት የለም። አገር ሌላ ቦታ እንደሚመራው ህዝቡ እያንዳንዱ ዜጋ በሰላም ወጥቶ ገብቶ እንዲኖር ማስጠበቅ የመጀመሪያ ስራው እሱ ነው። ምክንያቱም ያ ካልሆነ ዜጎች በራሳቸው ህግን እንደፈለጉ ቫዮሌት ቢያደርጉ እና አገር ውስጥ ትርምስ ብነሳ አገር የሚባል ነገር ኮንሰፕቱ ራሱ የኦርደር ኮንሰፕት፣ የህግ ኮንሰፕት፣ ብዙ ነገሮች ይቀየራሉ ማለት ነው። ስለዚህ ለዛ ኦርደር የአንድ አገር መሪ መጀመሪያ ሮሉ እሱ ነው። ይሄ ነገር ስራ ላይ ሲውል ኦፍኮርስ ዲፊካልቲ ይኖራሉ። አንዳንድ ቦታ ላይ ፌል ማድረግ ምናምን ብኖርም እንኳን ማለት ነው ዋናው ትኩረት እዛ ላይ ሲሆን ሌሎች ነገሮች ቀጥሎ ነው የሚመጡት። ኢኮኖሚክ ፕሮስፐሪቲ ቢሆን፣ ሚዲያ ነጻነት ምናምን፣ ሁሉም ነገሮች ቢመጡ ሰው በሰላም መኖር መውጣት መግባት ሲችል ነው። ይህንን ግን የዶክተር አብይ አመራር በአብዛኛው ከጅማሬው ላይ ንግግሮቹ ሁሉ የሚያሳዩት ምንድን ነው? ከበፊቱ ከነበሩት ስርዓቶች ጋር ኦፍኮርስ ፊት ለፊት የሚቃረን ወይንም በተሻለ መልኩ አገርን ለመምራት ከማሰብ ከቅንነት ይመስለኛል። ስለዚህ በፍቅር እንኖር ብዙ ወንጀል የሰሩ ሰዎችም አሉ። ፖለቲካ ስልጣናቸውን አብዩዝ ያደርጉትን ምህረት እንደምደረግላቸው ህዝቡ ምህረት አድርጓል ለኢህአዴግ ስልጣን ላይ ላሉ ሰዎች እንዲህ አይነት ነገሮች ሲባሉ ብዙ ሰው ሰብቶ የማያውቀውን ነገር ሲሰማ ሰው ከአንድ ሀገር መሪ የሚሰማውን ነገር ሲሪየስሊ ያምራል፣ ይቀበላል። ከዚህ የተነሳ ሰዎች የኛው የኢትዮጵያ ጠቅላይ ሚኒስትሩ አካሄድ ከሌሎቹ ይለያል ብለው አሳሰብ በሚሰሙት ነገር ነው የሰዎች የሚቀየረው። ስለዚህ ሰዎች የህግን የበላይነትና የአንድ ሀገር ፈርምሊ ስትሮንግሊ ወንጀል የሚሰሩ ሰዎችን የሚጠይቅ አይነት መንግስት አለ ከምለው ይልቅ የበለጠ ይቅርታ የሚያደርግ ሩህሩህ የሆነ ፍሬንድሊ የሆነ የምለው ነገር ጥሩ ባህሪያት ቢሆኑም እነዛ ባህሪያትን ኢሚዲየትሊ ሰዎች አይምሯቸው ሲሆኑ እንዴት ነው የሚሆኑ ዜጎች በህግ ተጠያቂ ከመሆን ምህረት እንደምደረግላቸው የምህረት ዘመን ነው ምናምን የምለውን ነገር ነው ማጣላቸው። ስለዚህ ያ ሞቲቬት ያደርጋቸዋል። አንዳንዶቹ ስርዓት አልበኛ ለመሆን ለፈለጉ ሰዎች ስራዬ ብሎ ማለት ኤክስኪውዝ ለሚፈልጉትም በር ተከፈተላቸው ማለት። ስለዚህ እንደዛ ያ አካሄድ ነው እኔ ማለት ቸርች ውስጥ ቢሆን ፍቅር፣ እነዚህ ነገሮች ቦታው የተለየ ቦታ ስለሆነ የህገ በላይነት ባል ነገር የሌለበት ማለት ነው። ሌላ ዲስፕሊን ነው ያለው ምለይ ነው የተለየ ስለሆነ ይለያል። እና እነዚህ ነገሮች ነው ሰዎች ኢሚዲየትሊ አቢዩዝ ያደረጉት። የእሳቸው ካሄድ ጥሩ ቢሆንም ማለት ነው አስተሳሰባቸው ጥሩ ቢሆንም ግን ሰዎች እንደዛ አልተቀበሉ።
መልካም አስተሳሰብም ቢሆን አገር የሚመራበት መንገድ አይደለም ነው የሚሉት ባጭሩ።
አይደለም ነው።
ጠያቂዎች አስከትላለሁ። በቅድሚያ ግን ለዶክተር አክሎግ እድል ልስጥ። ዶክተር አክሎግ በዶክተር ተድላ የተነሱትን ሀሳቦች ተከታትለዋል። እንዴት ይመለከቷቸዋል?
ዶክተር ተድላ ያቀራረብ ልዩነት አለን። እኔ የኢትዮጵያን ለውጥ የማየው የአስተሳሰብ ለውጥ ያስፈልጋል ኢትዮጵያ ውስጥ።
ክርክሩ ይቀጥላል። በሚቀጥለው ምናልባት በሰጣ ገባ። ለዛሬ ግን ያለንን በዚሁ እያጠቃለልን ነው። ያስተናገድናችሁ እኔ አዲሱ አበበና
ቆንጅት ታየነን። ወደ ትግርኛ ስርጭት ይሆናል የምንዘልቀው። በእኛ በኩል አብራችሁን ስላመሻችሁ እናመሰግናለን።
ሰላም፣ ደህና ደሩ።